ራዲዮ ነጋሽ ኢትዮጵያ ሙስሊም ድምጽ ነው።
የታሪክ ጸሐፊና የመብት ታጋዩ ኡስታዝ አህመድ ዲን ጀበል የኢትዮጵያ ሙስሊሞች ጭቆናና የትግል ታሪክ የተሰኘው መጽሐፍ ትረካ ክፍል 30 ላይ ደርሰናል። በኢትዮጵያ ታሪክ ውስጥ ትልቅ ቦታ ሊሰጠው የሚገባው ታሪካዊው የሽምብራ ኩሬ ጦርነት በአፍሪካ አቻ ያልተገኘለት የምስራቅ አፍሪካን አንድ አድርጎ በብቸኝነት ለ16 ዓመት እየገዛና ኢትዮጵያን አንድ በማድረግ ሂደት ውስጥ ቀዳሚ ስፍራውን የያዘ ነገር ግን የጠለሸ ታሪክ እንዲይዝ የተደረገውና በብዙዎች ዘንድ ታሪኩን በሚያውቁ ዘንድ የተከበረና የተወደሰ የሆነው ጀግናው ኢማም አህመድ አልጋዚ በሽምብራ ኩሬ ጦርነት ያሳለፈውን የሚተርክልን ክፍል ላይ ደርሰናል። አጼ ልብነ ድንግልና ኢማሙ ተፋጠዋል። የሽምብራ ኩሬ ጦርነት ሊጀመር ነው ይነናል ሙአባ በዛሬው ትረካ ማርች 11 1529 ዓመተ ልደት። ወደ ትረካው
ኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 30 ትረካ። የክርስቲያኑ ጦር ሙስሊሙን ለማጥቃት ሲመጣ መመከቱ እንደሚያስጠቃ የተረዳ ኢማም ከመከላከል ይልቅ የማጥቃት ስትራቴጂን ተከተለ። ትግሉ በሙስሊሙ ክልሎች ሳይሆን በአጼው ይዞታ ውስጥ መሆን እንዳለበትም ወሰነ። ደዋሩን በማጥቃትም ከክርስቲያኑ መንግስት አገዛዝ ነጻ ወጣ። ወደ ክርስቲያኑ ሀገር ጦር ሄዶ እንዲያጠቃም አዘዘ። ባለቤቱ ባቲ ድልወንበራ አብራ ለመዝመት ተዘጋጀች። ጦሩ በርሷ መዝመት ደስተኛ አልነበረም። ቅሬታውንም አስቀመጠ። ባለቤት ባቲ ድልወንበራ ወደ ሙስሊሞች ሀገር ካልተመለሰች በቀር ወደ ሀበሻ አብረን አንሄድም። እርሷ ወደ ከሃዲዎች ሀገር ከኛ ጋር አትሄድም። ከአንተ በፊት ከነበሩት አሚሮች መካከል አንተ ብቻ እንጂ አንዱም ለዘመቻ ሲሄድ ሚስቱን አላስከተለም። ባቲ ድልወንበራ ግን ከባሏ ጋር ጂሃድ ካልሄድኩ ብላ ለመመለስ ፈቃደኛ ሳትሆን ቀረች። በዚህ የመጀመሪያው ዘመቻ እስከ ይፋ ድረስ ሸኘቻቸው። በኋላ ላይ ግን በሌሎች ዘመቻዎችም አብራቸው ዘምታለች። የኢማሙን አይበገሬነት ያሳየው ታላቁ ጦርነት የሽምብራ ኩሬ ጦርነት ነበር። ኢማሙ ከዚህ ጦርነት በፊት የተለያዩ ድሎችን ቢያስመዘግብም ሽምብራ ኩሬ ግን ወሳኙና የአጼውን ጦር ወኔ ያላሸቀ ነበር። የሽምብራ ኩሬ ጦርነት የተካሄደው በአዳማና ብሾፍቱ መካከል በሞጆ ወንዝ አቅራቢያ ነበር። ኢማም መሐመድ ጦሩን አዘጋጅቶ ከጨረሰ በኋላ ከዝቋላ ወደ ሞጆ ወንዝ አቅራቢያ ተጓዘ። በማርች 7 1529 ኢማም ስትራቴጂያዊ በሆነችው የሽምብራ ኩሬ መንደር ጦሩን አሰፈረ። የአጼ ልብነ ድንግል ጦር ኢማሙ ዝቋላን ለቆ መሄዱን ተመለከተ። ወደ ሞጆም ተከተለው። የሽምብራ ኩሬ ጦርነት ሊጀመር ነው። ማርች 11 1529 ልብነ ድንግል 16000 ፈረሰኞችና 200000 እግረኛ ጦርን አሰልፏል። ኢማም መሐመድ በበኩሉ 560 ፈረሰኞችና 12000 እግረኞች ያሉትን ሰራዊት አሰልፏል። ይልማ ድሬሳ ለክርስቲያኑ ጦር ብዛት እንዲህ ሲሉ ጽፈዋል። የሰራዊቱ ብዛትና የመሪዎቹ ጀግንነት የእስላሙን ሰራዊት ልብ ትርትር ማሰኘቱ አልቀረም። ኢማም ኢብራሂም ግን በልበ ቆራጥነትና በነፍጦቹ ተመክቶ ይህ ማአት የሆነ ሰራዊትን ሳይወላውል ለመግጠም ተዘጋጅቶ ቆየ። ሙስሊሙ ሲጨፈጭፍ የነበረው የአጼው ጦርና ኢማሙ ሊገጥሙ ተፋጠዋል። ጂሃዱ ሊጀመር ነው። የኢማሙ ጦር የዳዋ ክፍል ሙስሊሙን ማነሳሳት ጀመረ። የቁርአን አስተማሪው ሻህ ወከር ቢን ነስረዲን ቢን መሐመድ አርሹና ለሙስሊሙ ጦር ስለ ጂሃድ ዳዋ አደረገ። ስለ ጀነት ታላቅነት ለእስላም ሲሉ በጽናት መዋጋት እንዳለባቸው መከረ። ሻሂድ ስለመሆን በማስተዋወስ ሙጃሂዱን አስለቀሰ። ብዙም መከራቸው። የጂሃድ ስሜታቸውን አነሳሳ። በመጨረሻም ከቁርአን ምዕራፍ 9 ቁጥር 111 እንዲህ ሲል አነበበላቸው። አላህ ከአማኞች ነፍሳቸውንም ገንዘባቸውንም ገዛ፣ በለውጡም ጀነትን አዘጋጅቶላቸዋል። በአላህ መንገድ ይፋለማሉ ይገድላሉ ይገደላሉ ይህ በርግጥም ተፈጻሚ የሚሆነው የተስፋ ቃሉ ነው ከተውራትም ከእንጅልም ከቁርአንም ውስጥ አስፍሮታል ካላህ ይበልጥ ቃል ኪዳኑን የሚሞላ ማን ነው በፈጸማችሁ ሽያይ ተደሰቱ ይህ ታላቅ ስኬታማነት ነው ጦሩ የጂሃድ ስሜቱ ተቀጣጠለ ለእስላም ሲል ለመሞት ቆረጠ ኢማሙንም እናጥቃቸው ሲል ጠየቀ ኢማሙ ግን ቦታቹን ያዙ እነርሱ መጋደል እስኪጀምሩ ድረስ ጥቃታት ጀምሩ ጦራቹን በተጠንቀቅ ያዙ ከቆዳ የተሰራውን የጦር መከላከያ ልብስም ልበሱ አላህን ያስታወሳችሁ ቢሆን እንጂ ለአንዲት ርምጃ እንኳን እግራችሁን አታንቀሳቅሱ ሲል አዘዘ አላህ ሆይ ሁላችንም ታጋሽ ለሃይማኖት አሸናፊ አድርገን ሲልም አላህ ለመነ እንደ ተለመደው አጼው ሙስሊሙ ላይ ጥቃት ሰነዘረ በዚህ ጊዜ ጦርነቱ ተጀመረ ሁለቱ ሰራዊቶች ተገናኙ የቀስቶች ፍላጻ አየሩ ሞላው ሰይፍ ከሰይፍ ተጋጨ የፈረሶች ኮቴ ያስነሳው አባራ ወደ ሰማይ ተበትኖ እንደ ደመና ፀሐይን ጋረዳት ያጼ ልብነ ድንግል ጦር ጥቃቱን አፋፋመ ወደ ማሸነፍም ተቃረበ በግራ በኩል የሱማሌዎቹ ጦር ነበር የተሰለፈው በዚህ ብርጌድ የጊሪ ጎሳ መራይሃን ይበሪ ሃርቲ ጀራን መዛርና ባርሱብ ጎሳዎች ሁሉም በጎሳ አለቆቻቸው መሪነት ተሰልፈዋል ጦርነቱ ሲያየል ከግራው ሶማሌ ብርጌድ 3000 ሙስሊሞች ተሰዉ የተቀሩትም መሸሽ ጀመሩ ሆኖም ዋና ታላላቅ የጎሳ መሪዎች እነ መታን ቢን ኡስማን አህመድ ጊሪና አሊ ገራድ የመታን ወንድሞች የበሸራ ወንድም አሊ ማድጃራ ሁሴን ሙሳ ቢን አብዱላህ ማኪዳና ዩሱፍ ለተህያ ንቅንቅ ሳይሉ ባስደናቂ ሁኔታ ተጋደሉ በተለያዩ አቅጣጫዎች ሙጃሂዶች መስዋዕትነታቸው እየበዛ ሄደ ማፈግፈግም ሆነ መሸሽ ብሎ ነገር የለም ጦርነቱ በረታ አቧራው አየሩን ሞላው ጦሩ የራስን ወገን መለየት ሁሉ አቃተው አላሁ አክበር የሙስሊሞች ጦር ጽኑ ላኢላሀ ኢላላህ ድል እስላም ነው እና የመሳሰሉት መፈክሮች በተደጋጋሚ በሙጃሂዶች መካከል ከዚህም ከዚያም ይሰማሉ ሙጃሂዶች ንቅንቅ ሳይሉ መጋደሉን ቀጠሉ ያዚውና የኢማሙ ጦር ብዛት ሲነጻጸር ልዩነቱ ሰፊ ነበር 216000 ለ12560 ያንዳንዱ የኢማሙ ጦር የገጠመው 17 የክርስቲያን ወታደሮች ነበር ከቀን ወደ 9 ሰዓት አካባቢ ሙስሊሞች የበላይነቱን ተቆጣጠሩ የኢማሙ ጦር ማሳደድና መማረክ ቀጠለ ከአጼ ልብነ ድንግል ጦር ታላላቆቹ መሪዎች ተገደሉ የተረፈው መሸሹን ቀጠለ 10000 ወታደሮች ተገደሉ ታሪኩን በጦርነቱ ላይ በመገኘት አረፋቂ ፉቱል አልሐበሻ በተሰኘው መጽሐፍ እንደተረከው 5000 ሙስሊሞች ተሰውተዋል ይልማ ደረሳ የሟቾቹን ቁጥር ከተጠቀሰው ከፍ ያደርጉታል እንዲህም ሲሉ ጽፈዋል በዚህች ቀን ሽምብራኩሬ ላይ የሞቱት የኢትዮጵያ ሰዎች ከክርስቲያኑ ሰራዊት 12000 ከእስላሞቹ ከ6000 የሚበልጡ ወታደሮችና የጦር መኮንኖች ናቸው ሲል ታሪክ መዝግቧል ሽምብራኩሬ የኢትዮጵያ ታሪክ መንገድ የለወጠችበት ቀንና ቦታ ነች የሽምብራኩሬው ጦርነት የክርስቲያኑን ሰራዊት ወኔ አንቆጣቅቶታል በጦርነቱ የተገደሉት ከ10000 እስከ 12000 ቢሆንም የተቀረው 204206 ወታደር እግሪያውጪን ሲል መሸሽን መርጧል ይህ የኢማሙ ሰራዊት ጂሃድ ወኔ በእነርሱ ላይ የፈጠረውን የውስጥ መናወጥ የሚያሳይ ነበር በተቃራኒው ሽምብራኩሬ ለተራው ሙስሊም ስነ ልቦና መቃናት ታላቅ አስተዋጽኦን አድርጓል ሌላው አካል ሙስሊሙን በንቀት አይን መመልከቱን ቀንሷል ለጊዜውም ቢሆን ለዘመናት የክርስቲያኑ መንግስት ወደ ደቡብ በመዝመት ያሻውን ይፈጽም የነበረበትን ሂደት አስቀርቷል ጦርነቱን ከሙስሊሙ ወደ ክርስቲያኑ አገር ለማዞር ኢማሙ ለነበረው አላማ ሁኔታዎችን አመቻችቷል በአጠቃላይ ለጊዜውም ቢሆን እስከዚያን ጊዜ ድረስ የነበረውን የታሪክ ሂደት ለውጧል ኢማሙ በዚህ ጦር ድል ቢቀዳጅም ከጦርነቱ በኋላ በርካታ አርብቶ አደር የጦሩ አባላት ምርኮ ወስደው ወደ አካባቢያቸው አቀኑ በሐረርም ተቃውሞ ተቀሰቀሰ የኢማሙን ስትራቴጂ ተቃወሙ ለተጨማሪ ጂሃድ አንሄድም እዚህ ሆነን ሲመጡብን ብቻ እንዋጋለን በሚል የመከላከል አካሄድን መረጡ ኢማሙ የተሻለው ስትራቴጂ እንደስከዛሬው መከላከል ሳይሆን ማጥቃት መሆን እንዳለበት አቋም ያዘ የጦርነቱ አውድማ በሙስሊሙ ክልል ሳይሆን በክርስቲያኑ አካባቢ መሆን እንዳለበትም ሊያሳምናቸው ሞከረም። እነሱ ግን በክርስቲያኑ ምድር መዝመቱንና አገሩን መቆጣጠሩን እንዲሁም በዚያ የመክተሙን ነገር ተቃወሙ። በዘመቻው ላይ አብራቸው የነበረው ሻሃቡዲን አህመድ ቢን አብዱል ቃድር አረብ ፋቂህ ፍቱ አልሐበሻ በተሰኘው መጽሐፉ የነሱን መከራከያ እንዲህ ሲል ይገልጸዋል። አባቶቻችንም ሆኑ አያቶቻችን በሐበሻ ሀገር መቀመጥ አይፈልጉም ነበር። አጥቅተው ከድንበራቸው ውጭ አባረው ያገኙትን ምርኮ ይዘው ወደ ሙስሊሙ ሀገር ይመለሱ ነበር። ኢማሙም በመከክራቸው ላይ ሊያግባባቸው ሞከረም። ኢማሙ የቅርብ አማካሪዎች በአስተሳሰብና አካል ብቃት ደከም ያሉትን የጦሩን አባላት ከጦርነቱ ሊያሰናብቱ ወሰኑ። ለሁለት ዓመታት ጦሩን ዳግም አደራጀ፣ አወቃቀሩንም ለወጠ። ጦሩ ለየጎሳ አለቃው ይጋባ የነበረውን ቃል ኪዳን ወይንም በያ አስቀርቶ በቀጥታ በራሱ ቁጥጥርና ትዕዛዝ ስር አደረገ። በፌብሩዋሪ 23 1531 ያጼ ልብነ ድንግል ጦርን በአንጾኪያ ገጠመ። እንዳልነበሩ አድርጎ ጦርነቱን በድል አጠናቀቀ። በዚህ ዓመት ሽዋን በቁጥጥሩ ስር አደረገ። ይበልጥ አጭር በሆነ ሂደት ድሉን ለማፋጠን ኢማሙ የክርስቲያኑን ንጉስ አጼ ልብነ ድንግልን ከነ ህይወቱ ለመያዝ አቀደ። ያለበትንም ስፍራ አጠራ። በኦክቶበር 27 1531 አጼ ወደሚገኝበት ዋሲል አማሃራ ዘመተ። አጼ ወዳለበት አቅጣጫ ሰራዊቱን መራ። ሙስሊም ሆናችሁ ለማንም አትናገሩ፣ ማንንም ብታገኙ የደግላን ሰራዊት ነን፣ ወደ ሰራዊቱ ይሄድን ነው በሉ ሲል አዘዛቸው። ተጉዘው ልብነ ድንግል ካለበት ደረሱ። ተራራ ላይ ከሩቁ ድንኳኑን አዩ። ሁሉም የሙስሊም ሰራዊት ኢማሙ እንዳዘዛቸው አለባበሳቸውን የክርስቲያን አስመስለዋል። ኢማሙ ሰራዊቱን ባላ ይሁንባችሁ የእጁ ቋንቋ አማርኛን እንጂ የሙስሊሞችን ቋንቋ እንዳትናገሩ ሲላዛቸው፣ ንጉሥ ወዳለበት ተጠጉ። በመንገድ ሲያልፉ የክርስቲያን ጦር እንደሆኑ ስላስመሰሉ ማንም ልብ አላላቸው። በዚህ መካከል አንድ የጦሩ አባል የአንዲትን ሴት ንብረት ይወርሳል። ንብረቷ የተወሰደባት ሴት ጦሩ የክርስቲያኑ ስለመሰላት የጦሩን መሪ ኢማሙን ደግላህን ነው በሚል ንብረቷን ለማስመለስ ተጠጋች። ይህንን የተረዳው ኢማሙ በሰራዊቱ ድርጊት ተናዶ ንብረቷ አስጧት ሲል ተናገረ። ለካስ በንዴት የተናገረው በአማርኛ ሳይሆን በሙስሊሞች ቋንቋ ነበር። ሴትየዋ ሰራዊቱ እንዳሰበችው የክርስቲያኑ ሳይሆን ሙስሊሞች መሆናቸውን ተረዳች። ሆኖም ማንም ሌላ ሰው ልብ አላለም። ትተዋት ጉዞአቸው ቀጠሉ። በኢማሙ እቅድ መሰረት ጦሩ በየአቅጣጫው አጼ ወዳለበት ተራራ ተጠጉ። በኋላ በኩል ወደ ተራራው እየወጡ ሳለ አንድ ጫት ቃሚ ሱሰኛ ሙስሊም እቅዳቸውን አስተጓጎለ። ጫት ቃሚው የሙስሊሙን ትዕዛዝ ዘንግቶ ቸል ብሎ በአቅራቢያው ባገኘው ቤተክርስቲያን ላይ እሳት ለኮሰ። ቤተክርስቲያኗም መቃጠል ጀመረች። በዚህን ጊዜ ሙስሊሞች ወደ አካባቢ መድረሳቸው ታወቀ። አጼውን ጨምሮ ክርስቲያኖች ሽሽት ጀመሩ። ኢማሙን በንዴት አላህ ይማረውና ይህንን ያደረገ ሰው ማን ነው ሲሉ ተቆጡ። ጫጥቃሚው መሆኑም ታወቀ። በዚህም ሰበብ አጼው ለጥቂት አመለጠ። የኢማሙ እቅድ በጫጥቃሚው ምክንያት ከሸፈ።